ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ አርብ መስከረም 20 2015 ዓ.ም ዝግጅታችን ጀመረ። በሰሜን ኢትዮጵያ ያለው ወቅታዊ የሰብአዊ ሁኔታ እንዳሳሰበው የተባበሩት መንግስታት ድርጅት አስታወቀ። ላለፉት 30 ዓመታት በሶማሊያ ላይ ተጥሎ የቆየው የጦር መሳሪያ ማዕቀብ እንዲነሳ ኢትዮጵያ ከሶማሌ ጋር በመሆን ጥሪ አቀርባለች። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ አሉላ ከበደ ነው። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። የአልሸባብ ታጣቂዎች በድርቅ በተጠቃው ደቡብ ሶማሊያ ውስጥ ዛሬ አርብ ባደረሱት ጥቃት የውሃ ጉድጓድ ሲቆፍሩ የነበሩ 12 ሰዎችን መግደላቸውን የአካባቢው ባለሥልጣናት አስታወቁ። ታጣቂዎቹ ጥቃቱን የፈጸሙት በደቡብ ሶማሊያ ጌዶ ክልል በምትገኘው ጋሪላይ ከተማ የመስክ ስራ ላይ በነበሩ ሰራተኞች ቡድን ላይ መሆኑን ሮይተርስ ዘግቧል። አጥቂዎቹ የሟቾቹን አስክሬንና የውሃ ጉድጓድ መቆፈሪያ መሳሪያዎቻቸውን ማቃጠላቸውንም ስፍራውን የተመለከቱና አስክሬኖቹን መቁጠራቸውን የገለጹት መሐመድ አብዲ የተባሉ የአካባቢው ነዋሪ መናገራቸውን ሮይተርስ ዘግቧል። የጋሪሌ ከተማ ከንቲባ መሐሙድ አብዴል ዋርሰሜ የሟቾቹን ቁጥር ያረጋገጡ ሲሆን የጸጥታ ኃይሎችም 6 የአልሸባብ ተዋጊዎችን መግደላቸውን ተናግረዋል። አካባቢው በምስራቅ አፍሪካ ለ40 ዓመታት ታይቶ በማይታወቅ ከባድ ድርቅ የተመታ ሲሆን የተባበሩት መንግስታት የረሃብ ቸነፈር የሚከሰትበት አካባቢ መሆኑን ከገለጻቸው ስፍራዎች ግንባር ቀደሙ መሆኑም ተዘግቧል። የሶማሊያ የደህንነት ኃይሎች በቅርብ ሳምንታት ከአካባቢው የመከላከያ ቡድኖች ጋር በመሆን ከአልሸባብ ጋር በሚያደርጉት ውጊያ ድልን እየተቀዳጁ መሆኑን ቢናገሩም አልሸባብ ግን የሚያደርሰውን ገዳይ ጥቃት የቀጠለበት መሆኑ ተጠቅሷል። በአካባቢው የሸሪያን ወይም ጥብቅ የእስልምና ሕግን ተግባራዊ ማድረግ በሚፈልገው እንዲሁም ከአልቃይዳ ጋር ግንኙነት ባለው አልሸባብና በማዕከላዊ መንግስት ከ1998 ጀምሮ በሺዎች የሚቆጠሩ ሰዎች መገደላቸውን ሮይተርስ ጠቅሷል። ቡርኪና ፋሶ ውስጥ ዛሬ አርብ ከዋናው ወታደራዊ ካምፕና በዋናው ከተማይቱ ከሚገኙ መኖሪያ ቤቶች አካባቢ ከባድ የተኩስ ድምፅና ከፕሬዝደንቱ መቀመጫ ቤተ መንግስትም ትልቅ የፍንዳታ ድምፅ መሰማቱን ሮይተርስ ዘግቧል። ወታደሮቹ ወደ ፕሬዝደንቱ ቤተ መንግስት የሚያመሩትን መንገዶች ላይ ቦታ ቦታቸውን ይዘው የሚታዩ ሲሆን ወደ አስተዳደር ህንፃዎች የሚያመሩ መንገዶችም መዘጋታቸው ተነግሯል። የአገሪቱ ብሔራዊ የቴሌቪዥን አገልግሎት የተቋረጠ ሲሆን የመንግስት ቃል አቀባይን አግኝቶ ለማነጋገር አለመቻሉን ሮይተርስ አስታውቋል። እንቅስቃሴው ወታደራዊ መፈንቅለ መንግስት ስለመሆኑ ግልጽ ባይሆንም ባለፉት 2 ዓመታት በምዕራብና ማዕከላዊ አፍሪካ የስልጣን ንጥቂያ ሽኩቻዎች ወቅት ከታዩ ሁኔታዎች ጋር ተመሳሳይ ምልክት ያላቸው መሆኑን ዘገባው አመልክቷል። 3 ከፍተኛ የናይጄሪያ ፕሬዝደንታዊ እጩዎች እንደ አውሮፓ አቆጣጠር በሚቀጥለው 2023 በሚካሄደው የምርጫ ዘመቻ ወቅት ውጥረቱን ለማርገብ የሰላም ስምምነት ተፈራረሙ። ገዢው ፓርቲ ግን በስምምነቱ አለመካፈሉን የአጃንስ ፍራንስ ፕሬስ ዘገባ አመልክቷል። በአፍሪካ ከፍተኛ የህዝብ ብዛት ባላት ናይጄሪያ ከዚህ ቀደም የተደረጉ ፕሬዝደንታዊ ምርጫዎች በአመጽ፣ በማጭበርበር፣ በፍርድ ቤት ሙግትና የብሔር ግጭትን የተቀሰቀሰባቸው እንደነበሩ በዘገባው ተገልጿል። በችግር ላይ የሚገኘውን የናይጄሪያ ኢኮኖሚና አለመረጋጋትን ትተው ከሁለት ዙር የስልጣን ዘመን በኋላ የሚሰናበቱትን ፕሬዝደንት መሐመድ ቡሃሪን ለመተካት 4 እጩዎች በግንባር ቀደም ተፎካካሪነት ብቅ ማለታቸውንም ዘገባው ጠቅሷል። ስምምነቱን ያቀናጁት እጩ ተፎካካሪዎች ግጭት ከሚቀሰቅሱ ድርጊቶች ሰዎች ተቆጥበው በጉዳዮች ላይ ብቻ እንዲያተኩሩ ባሳሰቡ በብሔራዊ የሰላም ኮሚቴና በግል የበጎ ፈቃድ በተነሳሱ የሃይማኖት የባህልና የአስተያየት መሪዎች መሆኑን ተጠቅሷል። የኬንያ ባለስልጣናት በስተምዕራብ ከዩጋንዳ ጋር በድንበር በሚዋሰኑበት የአገሪቱ ምዕራብ ክፍል መገኘቱ የተጠረጠረውን የኢቦላ ቫይረስ እያጣሩ ሲሆን በዩጋንዳ 35 ሰዎች በዚህ ቫይረስ መያዛቸውና 7 ሰዎች መሞታቸው ተዘግበዋል። መሐመድ የሱፍ ያደረሰንን ዘገባ ስመኝሽ የቆየ ታቀርባለች።
በምዕራብ ኬንያ በሚገኝ ቅድስት ማርያም ሆስፒታል ውስጥ አንድ የኢቦላ ቫይረስ እንዳለበት የተጠረጠረ ግለሰብ ሕክምና እየተደረገለት እንደሆነ መገለጹን ተከትሎ ኬንያ በከፍተኛ ጥንቃቄ ላይ ትገኛለች። የቅድስት ማርያም ሆስፒታል አስተዳዳሪ ሂዳ አፖዋኦ ለጋዜጠኞች እንደገለጹት ቫይረሱ እንደተገኘበት የተጠረጠረው ግለሰብ በቅርቡ ወደ ዩጋንዳ በተጓዘበት ወቅት ላጋጠመው አነስተኛ መቆረጥ ሕክምና ለማግኘት ወደ አንድ የጤና ተቋም አምርቶ ነበር። ግለሰቡ በአሁን ወቅት ሙሚያስ በተሰኘ ካካሜጋ ግዛት በሚገኝ ቅድስት ማርያም ሆስፒታል ውስጥ ተለይቶ የምርመራ ውጤቱ እስኪመጣ እየጠበቀ ይገኛል። ከኬንያ ጋር ጎረቤት በሆነችው ዩጋንዳ 35 ሰዎች በኢቦላ ቫይረስ መያዛቸውን ያረጋገጠች ሲሆን የመጀመሪያው በቫይረሱ የተያዘው ሰው ባለፈው ሳምንት ከተገኘ ወዲህ 7 ሰዎች ሕይወታቸው አልፏል። ያሁኑ የኢቦላ ቫይረስ ወረርሽኝ የሱዳን ኢቦላ ተብሎ የሚጠራው ዝርያ ሲሆን በመካከለኛው ዩጋንዳ ሙቤንዴ ተብሎ በሚጠራው አካባቢ እንደተነሳ ይገመታል። ወረርሽኙን ተከትሎ ኬንያ ባለፈው ሳምንት ከዩጋንዳ የሚመጡ ተጓዦችን መመርመርን ጨምሮ ሌሎች የጤና መመሪያዎች ያወጣች ቢሆንም ቫይረሱን ለመቆጣጠር ድንበር የመዝጋቱን ሐሳብ ግን የምስራቅ አፍሪካ የጤና ባለሙያዎች ተቃውመውታል።
የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ከሊቢያ ባህር ዳርቻ በሚነሱና ሰዎችን በህገወጥ መንገድ በማስተላለፍ በሚጠረጠሩ መርከቦች ላይ የሚደረገው ምርመራ ለተጨማሪ አንድ ዓመት እንዲራዘም በአንድ ድምጽ ወስኗል። ምክር ቤቱ ትናንት ሐሙስ ያስተላለፈው የውሳኔ ሐሳብ በሜዲትራኒያን ባህር ላይ የሚካሄደውን የህገወጥ የሰዎች ዝውውር ለማስቆም የሚደረገው ጥረት በተጠናከረ መንገድ መቀጠሉን ያሳያል ተብሏል። ከአሶሴትድ ፕሬስ ያገኘነውን ዘገባ እንግዱ ወልዴ ያቀርበዋል።
የተመድ ዋና ጸሐፊ የሆኑት አንቶኒዮ ጉተሬዝ በቅርብ በወጣ ሪፖርት ላይ እንዳስቀመጡት የሜዲትሬኒያን ባህር ወደ አውሮፓ ለመሻገር ለሚሞክሩ ፍልሰተኞችና ስደተኞች አደገኛ የሞት መንገድ ከሆኑት መሻገሪያዎች አንዱ ነው ብለዋል። ከሊቢያ የሚነሱ ፍልሰተኞችን እንደገና የማስፈር ጉዳይ ይበልጥ እንዲጠናከርም አሳስበዋል። የጸጥታው ምክር ቤት ትናንት ባደረገው ስብሰባ ከሊቢያ ባህር ዳርቻ በሚነሱና ሰዎችን በህገ ወጥ መንገድ በማስተላለፍ በሚጠረጠሩ መርከቦች ላይ የሚደረገው ምርመራ ለተጨማሪ አንድ ዓመት እንዲራዘም በአንድ ድምፅ ወስኗል። ውሳኔው ወደ ሊቢያ በሊቢያ በኩልና ከሊቢያ የባህር ዳርቻዎቿ የሚደረጉ ማናቸውንም አይነት ህገ ወጥ የሰው ዝውውርን አውግዟል። ሊቢያን ለማረጋጋት የሚደረገውን ጥረት የሚጎዳና በመቶ ሺህ የሚቆጠሩ ሰዎች ሕይወትንም አደጋ ላይ የሚጥል ነው ተብሏል። በሊቢያ የረጅም ዘመን መሪ የነበሩት ሙአመር ጋዳፊ ከ11 ዓመታት በፊት በአመፅ ከስልጣን ተወግደው ከተገደሉ በኋላ ሀገሪቱ ወደ ለየለት ትርምስ ስትገባ ጦርነትንና ድህነትን ለማምለጥ ከአፍሪካና ከአውሮፓ ለሚነሱ ፍልሰተኞች መተላለፊያ ሆናለች። አብዛኞቹ ፍልሰተኞች አደገኛውን ጉዞ የሚያደርጉት እንደ ነገሩ በተሰራ የጎማ ጀልባ ላይ ነው። በአስር ሺህ የሚቆጠሩ ፍልሰተኞች የሜዲትራኒያን ባህርን ለማቋረጥ እየሞከሩ ባለበት ወቅት የአውሮፓ ህብረት የሶፊያ ዘመቻ ብሎ የሰየመውን በባህር ላይ ሕይወት የማዳን ተልዕኮ በእንደ አውሮፓውያን አቆጣጠር 2015 ቢጀምርም የጦር መርከቡ ጭራሽ ተጨማሪ ስደተኞችን ወደ አውሮፓ እየሳበ ነው በሚል ጣሊያን ተልዕኮውን አግዳለች። ትናንት በተሰራጨው የተመድ ዋና ጸሐፊ ሪፖርት መሰረት እስካለፈው ነሐሴ ወር ድረስ 1751 ስደተኞችና ፍልሰተኞች በሜዲትራኒያን ባህር ላይ ሕይወታቸውን አጥተዋል ወይም የደረሱበት አልታወቀም ሲሉ የተመድ የስደተኞች ጉዳይ ቢሮና ዓለም አቀፍ የፍልሰተኞች ጉዳይ ድርጅት ግምታቸውን እንዳስቀመጡ ተመልክቷል። ሆኖም ቁጥሩ ካለፈው ዓመት ጋር ሲነጻጸር በ2192 ቀንሷል። የአውሮፓ ህብረት በበኩሉ 52537 ስደተኞችና ፍልሰተኞችን ከሊቢያ ባህር ዳርቻዎች አካባቢ ለማዳን መቻሉን አስታውቋል። ከ12000 በላይ የሚሆኑትን ደግሞ ካዳነ በኋላ መልሶ ወደ ሊቢያ ልኳል። ጉተሬስ እንዳሉት ፍልሰተኞችን ደብቆ በህገወጥ መንገድ ማስተላለፍ ዓለም አቀፍ ሰብአዊ ህግጋትን የሚተላለፍ ተግባር ነው። በጅምላ ሰዎችን ከአንድ አገር ማስወጣትም በዓለም አቀፍ ህግ የተከለከለ በመሆኑ መቆም አለበት። ዋናው ጸሐፊው በተጨማሪም ወደ ሊቢያ በህገወጥ መንገድ የሚያመሩ መስመሮች ላይ ያሉ ሀገራት ከችግሩ የተረፉ ሰዎችን እንዲንከባከቡና ድርጊቱንም ህገወጥ አድርገው እንዲኮንኑ መክረዋል። 27ቱም የአውሮፓ አባል ሀገራት የሚስማሙበትና በጋራ ኃላፊነትን የሚወስዱበት ፍልሰተኞችንና ስደተኞችን ለመቀበል ያለመ የትብብር ስምምነት እንዲደረግ ዋና ጸሐፊው ጉተሬዝ በድጋሚ ጥሪ አድርገዋል። ከአደጋ ነጻ የሆነና ለህጋዊና መደበኛ ፍልሰተኞች የሚውል ለሰው ህይወት ክብር የሚሰጥ መተላለፊያ እንዲስፋፋና የህገወጥ ፍልሰተኞችን በተመለከተ ደግሞ የችግሩን ምንጭ ለማስወገድ ሁሉን አቀፍ መፍትሄ መሻት አስፈላጊ መሆኑን ዋና ጸሐፊው አስምረውበታል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በዩናይትድ ስቴትስ ጠቅላይ ፍርድ ቤት የመጀመሪያዋ ጥቁር ሴት ዳኛ ሆነው ባለፈው ሚያዝያ የተሾሙት ከታንጂ ብራውን ጃክሰን ዛሬ በችሎቱ የአቀባበል ስነ ስርዓት ይደረግላቸዋል። ከሶስት ቀናት በኋላ ስራቸውን ለሚጀምሩት ለአዲስቷ ዳኛ በሚካሄደው የክብርና የመልካም ምኞት መግለጫ ስነ ስርዓት ላይ ፕሬዚደንት ባይደንና ምክትል ፕሬዚደንት ካማላ ሃሪስ ከነ ባለቤቶቻቸው እንደሚገኙ ይጠበቃል። በጠቅላይ ፍርድ ቤቱ አዲስ የሚሰየሙ ዳኞችን በ1800ዎቹ መጀመሪያ ለ34 ዓመታት የጠቅላይ ፍርድ ቤቱ ዋና ዳኛ ሆነው ባገለገሉት ጆን ማርሻል መንበር ላይ በማስቀመጥ የሚካሄደው አጭር የአቀባበል ስነ ስርዓት ከ1965 የጀመረ መሆኑን ተመልክተዋል። በዚህም ስርዓት መሰረት ለመጀመሪያ ጊዜ በችሎቱ የሚታዩት የ52ቷ ዓመት ጃክሰንም ዛሬ በመንበሩ ላይ እንደሚሰየሙ ተገልጿል። በጠቅላይ ፍርድ ቤቱ ታሪክ የመጀመሪያይቱ ጥቁር ሴት ዳኛ የሆኑት ከታንጂ ብራውን ጃክሰን ባሪያ አሳዳሪ በነበሩት ዳኛ ጆን ማርሻል ወንበር ላይ መቀመጥ የተለየ ስሜት ሊያሳድርባቸው እንደሚችል ተመልክተዋል። ጃክሰን በፍርድ ቤቱ ታሪክ ከዳኛ ክላረንስ ቶማስ እና በሕይወት ከሌሉት ተርጉድ ማርሻል ቀጥሎ ሶስተኛዋ ጥቁር ዳኛ መሆናቸው ነው። ጃክሰን በጡረታ የተገለሉትን ስቴቨን ብራየርን እንዲተኩ በፕሬዝደንት ባይደን መመረጣቸው ይታወሳል። አፍጋኒስታን ካቡል በሚገኝ አንድ ትምህርት ቤት በርካታ ተማሪዎች በተሞላ ክፍል ውስጥ ዛሬ ጠዋት በደረሰ ከባድ ያጥፍቶ ጠፊ ቦምብ ፍንዳታ 19 ተማሪዎች ሲገደሉ ሌሎች 27 መቁሰላቸው ተገለጸ። የዓይን እማኞችና የፖሊስ ባለስልጣናት አደጋው የደረሰው የሃዝራ ሺያ እምነት ተከታይ ነዋሪዎች በሚበዙበት በምዕራብ ዳሽ ባርቺ በተባለው አካባቢ በሚገኝ ካጅ የትምህርት ማዕከል ውስጥ መሆኑ ተገልጿል። አደጋው በደረሰበት ወቅት በታሊባን መመሪያ መሰረት በመጋረጃ በተለየ ክፍል ውስጥ የነበሩ 400 የሚሆኑ ወንዶችና ልጃገረዶች የዩኒቨርሲቲ መግቢያ ፈተና ልምምድ እየወሰዱ እንደነበር ከአደጋው የተረፉት ተማሪዎች ለአገር ውስጥ መገናኛ ብዙሃን ገልጸዋል። ስማቸው እንዳይገለጽ የፈለጉ አንድ የካጅ ትምህርት ማዕከል ቪኦኤ እንደተናገሩት ግን በአደጋው የሞቱት 25 ተማሪዎች ሲሆኑ 35 የሚሆኑት ደግሞ መቁሰላቸውን ተናግረዋል። ለጥቃቱ እስካሁን ኃላፊነት የወሰደ የለም። የደቡብ ኮሪያ፣ የዩናይትድ ስቴትስ እና የጃፓን የጦር መርከቦች ከአምስት ዓመት በኋላ የመጀመሪያቸው የሆነውን የጋራ ጸረ ባህር ሰርጓጅ ልምምድ ማድረጋቸው ተነገረ። ሶስቱ አገሮች ልምምዱን ያደረጉት ደቡብ ኮሪያና የዩናይትድ ስቴትስ በጋራ ልምምድ ማድረጋቸውን ተከትሎ በዚህ ሳምንት የሚሳይል ሙከራዎችን እንደገና ለቀጠለችው ለሰሜን ኮሪያ ምላሽ ለመስጠት መሆኑን የአሶሺየትድ ፕሬስ ዘገባ አመልክተዋል። ሩሲያ 4 የዩክሬን ግዛቶችን ወደ ራሷ የቀላቀለችበትን ስነ ስርዓት ለማክበር በተዘጋጀችበት ዕለት በዛፖርዣና ማይኮሊቭ የሚገኙ ከተሞች አቅራቢያ የተፈናቃይ ቤተሰቦችን ጭነው በአጀብ ይጓዙ በነበሩ የሰብአዊ አገልግሎት ሰጪ ተሽከርካሪዎች ላይ የሩሲያ መድፎች ድብደባ ማካሄዳቸው ተነገረ። በዛፖርዣ ድብደባ ቢያንስ 23 ሰዎች ሲሞቱ 28 የሚሆኑት ደግሞ መቁሰላቸውን፣ እንዲሁም በማይኮሊቭ 3 ሰዎች ተገድለው 12 መቁሰላቸው ተነግረዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪው የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ መስከረም 20 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን በድጋሚ እንጋብዛለን። አሁን ቀዳሚ ወደ ሆነው የአብይ ርዕስ ዘገባችን እንለፍ። የሰብአዊ እርዳታ ወደ ትግራይ ክልል የሚገባበት መንገድ እንደተዘጋ ቀጥሏል ያሉት የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፋን ዱጃሪክ የግጭቶች መባባስ ሲቪሎችን ለተጨማሪ አስከፊ ችግር እንደሚዳርግም ገልጸዋል። ይህ በእንዲህ እንዳለ ከሰሜን ኢትዮጵያው ጦርነት ጋር በተያያዘ በሁለቱ ተፋላሚ ወገኖች መካከል ያለው መወነጃጀል አሁንም ቀጥሏል። የኢትዮጵያና የኤርትራ ኃይሎች ሰላማዊ ሰዎች በሚኖሩባቸው አካባቢዎች በአየርና በከባድ መሳሪያ ድብደባ እየፈጸሙ ነው። ይቅርታ፣ ባለው ድብደባ በርካታ ሰላማዊ ዜጎች እየገደሉ ነው ሲል ህወሓት ከሷል። የትግራይ ክልል መንግስት የውጭ ጉዳይ ቢሮ የተባለ አካል ባወጣው መግለጫ የኤርትራ አየር ኃይል በአዲ ዳሮ ጥቃት በመፈጸም በርካታ ሰላማዊ ዜጎችን ገድሏል ብሏል። የአየር ድብደባው የተፈጸመው በኢትዮጵያ አየር ኃይል መሆኑን የገለጸው የኢትዮጵያ ወቅታዊ ሁኔታ መረጃ ማጣሪያ በበኩሉ ወታደራዊ ቁሳቁሶችና ተተኳሾች ያሉበትን ስፍራ ኢላማ ያደረገ እርምጃ ወስዷል ብሏል። የመከላከያ ሰራዊት በሚወስዳቸው እርምጃዎች በሲቪሎች ላይ ጉዳት እንዳደረሰም የቀረበለትን ውንጀላ ውድቅ አድርጓል። ኬኔዲ አባተ ተጨማሪ አለው።
በሰሜን ኢትዮጵያ ያለው ወቅታዊ የሰብአዊ ሁኔታ እንደሚያሳስበው የተባበሩት መንግስታት ድርጅት አስታወቀ። የመንግስታቱ ድርጅት ዋና ጸሐፊ ቃል አቀባይ ስቴፋን ዱጃሪች ከትናንት በስቲያ ለጋዜጠኞች መግለጫ ሲሰጡ በኢትዮጵያ አንዳንድ ክፍሎች በተለይም በሰሜን ኢትዮጵያ አሁን ያለው የሰብአዊነት ሁኔታ አሳሳቢ ነው ብለዋል። የሰብአዊ እርዳታ ወደ ትግራይ ክልል የሚገባበት መንገድ እንደተዘጋ ቀጥሏል ያሉት የመንግስታቱ ድርጅት ቃል አቀባይ የግጭቶች መባባስ ሲቪሎችን ለተጨማሪ አስከፊ ችግር ይዳርጋል ብለው እንደሚያምኑም ተናግረዋል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ በበኩሉ ዳግም ያገረሸው የሰሜን ኢትዮጵያ ጦርነት እየተካሄደ ቢሆንም በአፋር፣ በአማራና በትግራይ ክልሎች ያሉትን የሰብአዊ እርዳታ ክምችቶች ተደራሽ ለሆኑ አካባቢዎች ማከፋፈሌን ቀጥያለው ብሏል። ይህ በእንዲህ እንዳለ ከጦርነቱ ጋር በተያያዘ በሁለቱ ተፋላሚ ወገኖች መካከል ያለው መወነጃጀል ቀጥሏል። የኢትዮጵያና የኤርትራ ኃይሎች ሰላማዊ ሰዎች በሚበዙባቸው አካባቢዎች በአየርና በከባድ መሳሪያ እየፈጸሙ ነው ባለው ድብደባ በርካታ ሰላማዊ ዜጎች እየተገደሉ ነው ሲል ህወሓት ከሷል። የትግራይ ክልል መንግስት የውጭ ጉዳይ ቢሮ የተባለ አካል ትናንት መስከረም 19 ባወጣው መግለጫ የኤርትራ አየር ኃይል መስከረም 17 2015 ዓ.ም በሰሜን ምዕራብ ትግራይ በምትገኘው አዲ ዳሮ በሰላማዊ ሰዎች መኖሪያ አካባቢ ጥቃት በመፈጸም በርካታ ሰላማዊ ሰዎችን ገድሏል ሲል አመልክቷል። በተመሳሳይ የኤርትራ ጦር በአዲግራትና ሽራሮ በተለያዩ ቀናት ፈጽሟል ባለው የከባድ መሳሪያ ድብደባ ሰላማዊ ሰዎች ተገድለዋል ያለው መግለጫው መስከረም 17 2015 ዓ.ም የኢትዮጵያ መንግስት ሰላማዊ ሰዎችን ኢላማ ያደረገ ጥቃት ፈጽሟል በማለትም ከሷል። ይሁን እንጂ በተከታታይ ተፈጽመዋል ባላቸው የአየርና የከባድ መሳሪያ ድብደባዎች ስለሞቱ ሰዎች ቁጥርና ስለደረሰው አጠቃላይ ጉዳት መግለጫው በግልጽ አላመለከተም። ምንም እንኳን የህወሓት መግለጫ በአዲ ዳሮ መስከረም 17 2015 ዓ.ም ተፈጽሟል ያለው የአየር ድብደባ በኤርትራ ኃይል መፈጸሙን ቢገልጽም የአየር ድብደባው የተፈጸመው በኢትዮጵያ አየር ኃይል እንደሆነ የኢትዮጵያ ወቅታዊ መረጃ ማጣሪያ አስታውቋል። የወቅታዊ ሁኔታ መረጃ ማጣሪያው በተለያዩ ድረገጾቹ በሰጠው ማብራሪያ ከሰሞኑ በትግራይ ክልል አዲ ዳሮ የኢትዮጵያ አየር ኃይል በተመረጡ ኢላማዎች ወታደራዊ ቁሳቁሶችና ተተኳሾች ያሉበትን ቦታ ኢላማ አድርጎ እርምጃ ወስዷል ብሏል። መንግስት የህወሓትን ወታደራዊ አቅሞች በተመረጠ ሁኔታና በከፍተኛ ጥንቃቄ ኢላማ በማድረግ የመከላከል ተልእኮውን እየፈጸመ ነው ያለው ማብራሪያው የመከላከያ ሰራዊት በሚወስዳቸው እርምጃዎች በሲቪሎች ላይ ጉዳት እንዳላደረሰም አመልክቷል። አየር ኃይል ሰላማዊ ሰዎችን ኢላማ ያደረገ ጥቃት ፈጽሟል በሚል ከዚህ ቀደም በህወሓት የቀረቡ ውንጀላዎችንም መንግስት ማጣጣሉ ይታወቃል። የኢትዮጵያ ወቅታዊ ሁኔታ መረጃ ማጣሪያ ዛሬ በሰጠው ማብራሪያ ወታደራዊ አቅሙንና አመራሮቹን በእምነት ቦታዎች፣ በጤና ተቋማት፣ በትምህርት ቤቶችና በሌሎች ማህበራዊ አገልግሎት መስጫ ቦታዎችና ሲቪሎች በሚኖሩባቸው ቦታዎች እየደበቀ ይገኛል ሲል ህወሓትን ወንጅሏል። በተጨማሪም የተመድና የሌሎች ሰብአዊ እርዳታ ተቋማትን ንብረቶች ለማጓጓዣነትና ለመሳሪያ ማከማቻነት እየተጠቀመባቸው ይገኛል ሲልም ከሷል። የህዋት ቃል አቀባይ አቶ ጌታቸው ረዳ ከጥቂት ቀናት በፊት በትዊተራቸው ባሰፈሩት ጽሑፍ ባለምግብ ፕሮግራም የጭነት መኪና ላይ ተፈጽሟል ባሉት ጥቃት አሽከርካሪውን ጨምሮ ሌሎች ሰዎች ተጎድተዋል ማለታቸውን ተከትሎ የኢትዮጵያ መንግስት ባወጣው መግለጫ የርዳታ ድርጅቶች መንግስት የመከላከል እርምጃ ከሚወስድባቸው አካባቢዎች ከመንቀሳቀስ እንዲቆጠቡ ሲል ማስጠንቀቁ ይታወሳል። ውሃት የሰብአዊ እርዳታ ተሽከርካሪዎችን ለጦርነት መጠቀሙን ቀጥሎበታል ሲልም የከሰሰው መንግስት የርዳታ ድርጅቶች ለረዴት ስራ የሚጠቀሙባቸው ተሽከርካሪዎች በህዋት ጥቅም ላይ አለመዋላቸውን እንዲያረጋግጡ በማለት ማስገንዘቡም የሚታወስ ነው። ህዋት በበኩሉ የርዳታ ድርጅቶችን ተሽከርካሪዎችና ሌሎች አቅርቦቶች ይጠቀማል በሚል በመንግስት የሚቀርቡበትን ክሶች በተደጋጋሚ አስተባብሏል። ህዋት በትናንቱ መግለጫው በኤርትራ ላይ ያቀረበውን ክስ በተመለከተ ግን ከኤርትራ መንግስት በኩል የተሰጠ ምላሽ የለም። የትግራይ ክልል መንግስት የውጭ ጉዳይ ቢሮ በተባለው አካል በኩል ባወጣው በትናንቱ መግለጫው ህዋት በኢትዮጵያና በኤርትራ ላይ ካቀረበው ክስ በተጨማሪ በክልሉ የሚፈጸሙ ጥቃቶችን በቸልታ ተመልክቷል ያለውን ዓለም አቀፉን ማህበረሰብም ተችቷል። ሁሉም አካላት ግጭቶችን ያስቆሙ በሚል የሚቀርቡ ጥሪዎችን አደገኛ ሲል በመግለጫው ያመለከተው ህዋት ለሰላም ዝግጁ አይደለም ያለው የኢትዮጵያ መንግስት ወደ ሰላም እንዲመጣ ዓለም አቀፉ ማህበረሰብ ጫና ያድርግ ሲል ጠይቋል። የኢትዮጵያ መንግስትም ከዚህ ቀደም ባወጣው መግለጫ ሁሉም አካላት ግጭት ያቆሙ በሚል ለወራሪና ተወራሪ ተመሳሳይ ጥሪ አቅርቧል በማለት ዓለም አቀፉን ማህበረሰብ በተደጋጋሚ መውቀሱ ይታወሳል። የኢትዮጵያ መንግስት የሰላም አማራጮችን ለመከተል ዝግጁ አይደለም ባለው በህዋት ላይ ዓለም አቀፉ ማህበረሰብ ጫና እንዲፈጥር ሲል መጠየቁም የሚታወስ ነው። ያም ሆነ ይህ ጦርነቱ እንዲቆምና የሰላም ንግግሮች እንዲጀመሩ በተለያዩ አካላት ተደጋጋሚ ጥሪዎች ቢቀርቡም ናሲ 18 2014 ዓ.ም ዳግም ያገረሸው የሰሜን ኢትዮጵያው ጦርነት በሁለቱ አካላት መካሰስ ውስጥ በርካታ ቀውሶችን እያስከተለ ተባብሶ እንደቀጠለ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። ላለፉት 30 ዓመታት በሶማሊያ ላይ ተጥሎ የቆየው የጦር መሳሪያ ማዕቀብ እንዲነሳ ኢትዮጵያ ከሶማሊያ ጋር በመሆን ጥሪ አቀረበች። የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ በኢትዮጵያ ያደረጉትን የሁለት ቀን ይፋዊ ጉብኝት ማጠቃለያ ላይ የሁለቱ ሀገራት መሪዎች በሰጡት የጋራ መግለጫ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ማዕቀቡን እንዲያነሳ በሶማሊያ መንግስት የቀረበውን ጥሪ እንዲቀበል ጥሪ ማቅረባቸው ተገልጿል። ለቀጠናው ሰላምና መረጋጋት የሚያደርጉትን የጋራ ጥረት ሊያደናቅፉ የሚችሉ ያሏቸውን ያልተገቡ የውጭ ጣልቃ ገብ ተጽዕኖችን መቀነስ እንደሚገባና ሽብርተኝነትን በተሳካ ሁኔታ መዋጋት እንደሚገባ አጽንኦት ሰጥተው መናገራቸውንም የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። የሶማሊያው ፕሬዝዳንት የኢትዮጵያ ጉብኝታቸውን አጠናቀው ዛሬ ወደ ሀገራቸው ተመልሰዋል። የዚህንም ዜና ዝርዝር ኬኔዲ አባት ያቀርበዋል።
የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ከመስከረም 18 ጀምሮ በኢትዮጵያ ያደረጉትን የሁለት ቀናት ይፋዊ የስራ ጉብኝት መጠናቀቅ ተከትሎ የሁለቱ ሀገራት መሪዎች የጋራ የአቋም መግለጫ ማውጣታቸውን በመግለጽ መግለጫውን ይፋ ያደረገው የጠቅላይ ሚኒስትር ጽህፈት ቤት ነው። መሪዎቹ ቅድሚያ የሚሰጣቸው ባሏቸው የጋራ ጉዳዮች ላይ በትብብር ለመስራት ተስማምተዋል ሲልም የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ያጋራው የአቋም መግለጫ አመልክቷል። በተለይ በቀጠናው ሽብርተኝነትንና አክራሪነት ትን በጋራ መዋጋት በሚቻልበት ሁኔታ ላይና በሁለትዮሽ የኢኮኖሚ ትብብር ላይ በትኩረት የተወያዩት ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ሐሰን ሼህ መሐሙድ በአስር ነጥቦች ላይ ከስምምነት መድረሳቸውን የጽህፈት ቤቱ መረጃ ያመለክታል። ስምምነት ከተደረሰባቸው ጉዳዮች መካከል ላለፉት 30 ዓመታት በሶማሊያ ላይ ተጥሎ የቆየው የጦር መሳሪያ ማዕቀብ እንዲነሳ የሚጠይቅ ሲጠይቅ ይገኝበታል። የተባበሩት መንግስታት የጸጥታው ምክር ቤት በሶማሊያ ባለው ጦርነትና ጦርነቱ ያስከተለ ባለው ሰብአዊ ቀውስ ምክንያት እንደ ጎርጎሮሳውያኑ አቆጣጠር በ1992 ነበር በሀገሪቱ ላይ የመሳሪያ ማዕቀብ የጣለው። ምክር ቤቱ ከ2007 ጀምሮ ለሶማሊያ የመንግስት ኃይሎች የመሳሪያ አቅርቦት እንዲደርስ በሚል በማዕቀቡ ላይ ማሻሻያ ቢያደርግም አሁንም ሙሉ በሙሉ አላነሳም። ይህ ማዕቀብ እንዲነሳ የሶማሊያ መንግስት ለጸጥታው ምክር ቤት ጥያቄ ያቀረበ ሲሆን የሀገሪቱ መንግስት የአልሸባብን አሸባሪ ቡድን በብቃት መመከት ይችል ዘንድ ምክር ቤቱ የማዕቀቡን መነሳት ጥያቄ እንዲቀበል ጠቅላይ ሚኒስትር አብይና የሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ በጋራ ባወጡት መግለጫ ጥሪ ማቅረባቸው ተገልጿል። በተያያዘ ለአፍሪካ ቀንድ ቀጣና ሰላምና መረጋጋት ኢትዮጵያና ሶማሊያ በጋራ የሚያደርጉትን ጥረት ሊያደናቅፉ የሚችሉ የውጭ ጣልቃ ገብ ተጽዕኖዎችን መመከትና ሽብርተኝነትን ውጤታማ በሆነ መንገድ መዋጋት እንደሚገባ ሁለቱ መሪዎች አጽንኦት እንደሰጡም የጽህፈት ቤቱ መረጃ ያመለክታል። ለዚህ ውጤታማነት መደበኛ የሁለትዮሽ ምክክሮችን ለማካሄድና በባለብዙ ወገን ቀጣናዊ ፎረሞች ላይ በጋራ ለመስራት መስማማታቸውም ነው የተብራራው። ሁለቱ ሀገራት የጋራ ፈተናዎቻቸው የሆኑትን ሽብርተኝነትንና ጽንፈኝነትን በመዋጋት ውጤታማ በሆነ መንገድ ለመተባበር ቁርጠኝነታቸውን እንደገለጹም በአቋም መግለጫው ተጠቁሟል። አልሸባብ ከሁለት ወራት በፊት በኢትዮጵያ ላይ የከፈተውን ጥቃት ተከትሎ የኢትዮጵያ መከላከያ ሰራዊት በወሰደው እርምጃ 3 ከፍተኛ የአልሸባብ መሪዎችን ጨምሮ በርካታ የቡድኑ ታጣቂዎች መገደላቸውና መማረካቸውን የኢትዮጵያ መንግስት መግለጹ ይታወሳል። የሶማሊያ ጦርም ከአልሸባብ ጋር በሚያደርገው ውጊያ ከቅርብ ጊዜ ወዲህ ቡድኑን ከመካከለኛው የሀገሪቱ ክፍል እያስወጣ መሆኑን ስለመግለጹ የሶማሊያ መንግስት መገናኛ ብዙሃን ከጥቂት ቀናት በፊት ዘግበዋል። የኢትዮጵያና የሶማሊያ መሪዎች በጋራ ባወጡት መግለጫ በየሀገሮቻቸው የተለያዩ አካባቢዎች ባጋጠመው ድርቅና የአየር ንብረት ለውጥ ሳቢያ የብዙዎችን ህይወት አደጋ ላይ የጣለውን የተፈጥሮ ክስተት በተጠናከረ መልኩ በጋራ ለመከላከል ተስማምተዋል ሲልም የጠቅላይ ሚኒስትር ጽህፈት ቤት አመልክቷል። ሁለቱ ሀገራት በየሀገሮቻቸው ካለው ግጭትና በአልሸባብ ከተደቀነባቸው የጋራ ስጋት በተጨማሪ በድርቅ ምክንያት በሚሊዮኖች የሚቆጠሩ ሰብአዊ ድጋፍ የሚጠብቁ ዜጎች ያሉባቸው ሀገራትም ናቸው። የሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ በኢትዮጵያ ያደረጉትን የሁለት ቀናት ይፋዊ የስራ ጉብኝት አጠናቀው ዛሬ ረፋድ ላይ ወደ ሀገራቸው ተመልሰዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በተከታዩ ዘገባ አዲስ አበባ በነገው ዕለት የሚከበረው አመታዊው የሆራ ፊንፊኔ የእሬቻ በዓል አካል የሆኑ ልዩ ልዩ ዝግጅቶችን ስታስተናግድ መዋሏን እንመለከታለን። በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በማይዳሰሱ የባህል ቅርሶች መዝገብ የሰፈረው የገዳ ስርዓት አካል የሆነው የሆራ ፊንፊኔ የእሬቻ በዓል ነገ በአዲስ አበባ በድምቀት እንደሚከበርም ተገልጿል። ዛሬ በዋዜማው ከነበሩ ድምቀቶች አንዱ የሆነው 10,000 የቡና መጠጫ ስኒዎች የያዘው ረከቦት የተመልካቾችን ትኩረት ስቧል። በዓሉን አስመልክተው መልእክት ያስተላለፉት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እሬቻ የሰላም የአንድነትና የወንድማማችነት ጊዜ መሆኑን ገልጸዋል። የበዓሉን ዝግጅት የተከታተለችው ፀሐይ ዳምጠው ናት።
ቶችና የተለያዩ ክንዋኔዎችም ከወዲሁ የበዓሉ ድባብ የተንጸባረቀባቸው ነበሩ። በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ወይም ዩኔስኮ በማይዳሰሱ የባህል ቅርሶች መዝገብ የሰፈረው የገዳ ስርዓት አካል የሆነው የሆረ ፊንፊኔ የእሬቻ በዓል ልክ እንዳለፉት ዓመታት ሁሉ በዋዜማው በተዘጋጁ ክንዋኔዎች ነው የተጀመረው። የእነዚሁ የዋዜማ ዝግጅቶች አካል የሆነውና በኦሮሞ ባህል ማዕከል የተካሄደው ሰነ ስርዓት ደግሞ ትኩረት ከሳቡት መካከል ነበር። በተለይ በኦሮሚያ ቱሪዝም ኮሚሽን የተዘጋጀውና 10000 ሲኒዎች መያዝ የሚችለው የቡና ረከቦት ደግሞ የበለጠ ትኩረት ስቧል።
ስሜ ዳንኤል አጀማ ይባላል። በኦሮሚያ ቱሪዝም ኮሚሽን የፓርትነርሺፕ ዳይሬክተር ነኝ። ይሄ ከኋላ የምትመለከቱት ሲኒ ኢትዮጵያ የቡና መገኛ ከመሆኑ አንፃር ይህንን ነገር እንዴት አድርገን ማስተዋወቅ እንችላለን? በምን አይነት ሁኔታ ዓለም ማወቅ አለበት? በቱሪዝሙስ ቡናውን ኮፊ ቱሪዝምን ማስተዋወቅ አለብን የሚለውን አስቦ ኦሮሚያ ቱሪዝም ኮሚሽን 10000 ሲኒ በማዘጋጀት በዚህ በ10000 ሲኒ ላይ ኮፊ ቴስትም ደግሞ ጨምሮበት በኢሬቻ ቀን በኢሬቻ የመጡትን ማህበረሰብ እያስቀመጥን እንገኛለን ማለት ነው።
በአንድ ጊዜ 10000 ሰዎችን ለማስተናገድ የተዘጋጀ ይህ የቡና ቅመሱ ፕሮግራም በአይነቱ የመጀመሪያ እንደሆነ አብራርተዋል።
አዎ፣ ይሄን 10000 ሲኒ ከዋንኮ ኮፊ፣ ኦሮሚያ ፋርመርስ ዩኒየን እንደዚሁም ደግሞ ወለጋ ዩኒቨርሲቲ የኢትዮጵያ ኮሚሽን ባንክም ተሳትፎ ከኦሮሚያ ቱሪዝም ኮሚሽን ጋር በመሆን ያዘጋጀነው ነው ማለት ነው። ስለዚህ ብዙ አካላት ተሳተፉበት እና ዩኔስኮ ላይ እንደዚሁም ደግሞ ኮፊ ሄሪቴጅን ለማስመዝገብ አት ዘ ሴም ታይም ደግሞ ኢሬቻን ለማስመዝገብ በሚደረገው ጥረት ውስጥ አንዱ አካል ይሆናል ብለን አስበናል።
ከኦሮሚያ ክልል የተለያዩ ዞኖች የመጡ የባህል ቡድን አባላትም የሙዚቃ ስራዎቻቸውን አቅርበዋል።
ዋቀዱ ከመሰለ ለበርሱ ብራፍቲ ሰባስ ገለተ ይፈታ አዳጅላ ማስጃለተማ።
በዓሉን አስመልክቶ መልእክት ያስተላለፉት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እሬቻ የሰላም የአንድነትና የወንድማማችነት ጊዜ መሆኑን ገልጸዋል። የኦሮሞ ህዝብ ክረምቱ አልፎ ወደ በጋ ሲገባ ፈጣሪውን የሚያመሰግንበት ጊዜ እንደሆነ ጠቅሰዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
አዳ ኬንያ እንድማ ኬንያ ባይ ኒቀባ ኢቫሊ አዳቲ
እየተከታተላችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት የአሜሪካ ድምጽ ራዲዮ ስርጭታችንን ነው። በዝግጅቶቻችን ላይ አስተያየት ካላችሁ በፌስቡክ አት ቪኦኤ አምሃሪክ ወይም በሃሽታግ ቪኦኤ በትዊተር ሃሽታግ ቪኦኤ አምሃሪክ በማለት መልእክታችሁን ልታደርሱን ትችላላችሁ። የዋትሳፕ ቁጥራችን የመደመር ምልክትና አንድ ከፊት አድርጋችሁ 2022513505 ነው። በድምጽ መልእክታችሁን ቀርጻችሁ ብታስቀምጡልን ይደርሰናል። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ለሁለተኛው አጋማሽ የምናመራው ወደ ድሬዳዋ ይሆናል። የኢትዮጵያ መንግስት ለነዳጅ የሚያደርገውን ድጎማ ደረጃ በደረጃ የማንሳቱን እርምጃ ቀጥሏል። በያዝነው ሳምንት የንግድና ቀጠናዊ ትስስር ሚኒስቴር በአንዳንድ የነዳጅ ውጤቶች ላይ የዋጋ ጭማሪ አድርጓል። ጭማሪው ግን ለሕዝብ የትራንስፖርት አገልግሎት የሚሰጡ ተሽከርካሪዎችን አይመለከትም ብሏል። የአሜሪካ ድምጽ ያነጋገራቸው አሽከርካሪዎች በበኩላቸው የነዳጅ ዋጋ ጭማሪውን ተከትሎ ሊጨመር የሚችለው የኑሮ ውድነትና የዋጋ ግሽበት እንደሚያሳስባቸው ገልጸዋል። መንግስት የነዳጅ ድጎማውን ደረጃ በደረጃ እያነሳ ያለው ለድጎማ የሚያወጣውን በቢሊዮን የሚሰላ ገንዘብ በሌሎች ስራዎች ላይ ተጽዕኖ እያሳደረ ስለሆነ ነው ብሏል። አዲስ ቸኮል ከድሬዳዋ ዝርዝሩ ልኳል።
የንግድና ቀጠናዊ ትስስር ሚኒስቴር ለነዳጅ ምርቶች የሚያደርገውን ድጎማ ደረጃ በደረጃ ለማንሳት ባወጣው መርሃ ግብር መሰረት ሁለተኛ ዙር ዋጋ ጭማሪ አድርጓል። ዋጋ ጭማሪው አዲስ አበባ ላይ 48 ብር ገደማ በሊትር ሲሸጥ የነበረው ቤንዚን አሁን በ57 ብር ከ5 ሳንቲም መሸጥ የጀመረ ሲሆን በ49 ብር ሲሸጡ የነበሩት ነጭ ናፍጣና ኬሮሲን ደግሞ አሁን 10 ብር ጨምረው በ59 ብር ከ90 ሳንቲም እንዲሸጡ ተወስኗል። ቀላና ከባድ ጥቁር ናፍጣ እንዲሁም የአውሮፕላን ነዳጅ ግን ዋጋቸው በነበረበት እንዲቀጥል ተወስኗል። ሚኒስትር መስሪያ ቤቱ ይህን ሲወስድ የዋጋ ጭማሪው ጫና ወደ ህብረተሰቡ እንዳይወርድ በማሰብ ለህዝብ የትራንስፖርት አገልግሎት የሚሰጡ የከተማ ታክሲዎች እንዲሁም አገር አቋራጭ አነስተኛና ትላልቅ አውቶቡሶች ነዳጅን ቀድሞ ይገዙ በነበረበት ዋጋ መግዛት እንዲቀጥሉና የትራንስፖርት ተመን ጭማሪም እንዳያደርጉ አሳስቧል። ይህ ማለት የነዳጅ ድጎማው በዚህ መጠን የማሳቱ ውሳኔ ለጊዜው አይመለከታቸውም ማለት ነው። በውሳኔው ላይ አስተያየታቸውን የጠየቅናቸው የባህር ዳር ከተማ ባለሶስት እግር የታክሲ አገልግሎት ሰጪዎች ወይም ባለባጃጆች ድጎማው ጠቃሚ ቢሆንም ነዳጅ ግን በሚፈለገው መጠን እያገኘን አይደለንም ብለዋል። በመንግስት ከተተመነው በላይ የከፈልነው ሲሉም ለአሜሪካ ድምጽ የባህር ዳር ዘጋቢ አስቴር ምስጋናው ቅሬታቸውን ገልጸዋል።
ተጨምሮ ወዲህ ያገኘነው አሁን የነዳጅ ተረኖች በድጎማው ምንም የለንም፣ ተሰማ የለንም። ግን ተራ አንተ ነዳጅ እንደልብ አናገኝም። በቃ ችግራችን
ለምንድን
በጀሪካን የሚቀዳ ብላክ ማርኬት ቁጥጥር አደረግን፣ ምንም አይደረግም። 5-6 ማዳ ያለ የሚሸጥ ማታ ነው በብላክ የሚሸጥ። ስለዚህ አሁን የነዳጅ አለማግኘት ነው እንጂ ድጎማ ላይ ምንም ተጽዕኖ የለብን።
የድጎማው ተጠቃሚ ያልሆኑ አሽከርካሪዎችም ተመሳሳይ ቅሬታ አለን ሲሉ አመልክተዋል።
ግዛቸው ጓድ ይባላል። አሁን ባለው ሁኔታ ነዳጅ ያው ወረፋ ተጠብቆ ነው የሚቀዳው። በተለይ የቤንዚን ነዳጆች ረጅም ሰልፍ ይዘው 2-3 ቀን ተጠብቆ ነው የሚቀዳውና ድጎማው ተነሳም አልተነሳም ወረፋው የጠፋ ነገር አይደለም። አልጠፋም ባለው ሁኔታ ያው ወረፋው እንደቀጠለ ነው ያለው።
በሌላ በኩል በድሬዳዋ የሚገኙ አብዛኞቹ የታክሲ አገልግሎት ሰጪዎች የድጎማ ተጠቃሚ እንዳልሆኑ ገልጸዋል። አሁን ነዳጅ እየገዛን ያለነው አዲስ በተጨመረው ተመን ሲሉ አስረድተዋል።
እኔ አበበ ባላለሁ። አበበ ሷማ
አበበ
ሷማረ
የአዲሱ ድጎማ ተጠቃሚ ነህ?
አዎ ተጠቃሚ ነኝ። አሁን
በዛ ነዳጅ በዛ ነው እየቀዳ ያለው?
በዛ እየቀዳን አይደለም። ያው በዛ እየቀዳን ሳይሆን አሁን ቤንዚን ነው፣ ሁሉም ቦታ በቂ ቤንዚን ስለሌለ ያው ሰልፍ ስለሆነ ያው ናፍጣ ምናምን ጀምሯል። ቤንዚን ግን የለም።
በናፍጣ ምቀዱ ሲጠቀማል።
አዎ ናፍጣዎቹ በድጎማ እየቀዱ ነው፣ እኛ ግን በድጎማ እየቀዳን ነው።
እስካሁን ድረስ ሙሉ በሙሉ አልተጀመረም ወይስ?
አይ ሙሉ ጀምሮ ጀመረ አልመስለኝም። ይሄን
አንተ የምታውቃቸው ጓደኞች የሚቀዱ አሉ? በቤንዚን ነው
በደሴ ነው። ያው የታክሲ ሹፌር አሽከርካሪ ነኝ። ያው እኛ ድጎማውን ለመጠቀም ያው ዝግጁ ነን፣ የተባለውን ነገርም በሙሉ እናደርጋለን። ግን ያው እንደዘገየ ነው እንጂ እኛ ለመጠቀም ዝግጁ ነን፣ የሚደረገውን ነገርም ያው እናደርጋለን ማለት ነው። እኛ ስንጠይቅም ገና ነው ሲስተም ውስጥ አልገባም እየተባለ ስለሆነ የምንጠቀመው እስካሁን ድረስ ያው በኖርማል ነው፣ በታሪፉ ማለት ነው፣ በእጅ በእጅ ሽያጭ እንጂ በእንትኑ አይደለም ማለት ነው።
በጉዳዩ ላይ አስተያየታቸውን የጠየቅናቸው የድሬዳዋ አስተዳደር የትራንስፖርትና ሎጂስቲክስ ቢሮ የተሽከርካሪ ብቃት ማረጋገጫ ዳይሬክተር አቶ አለማየሁ ብርሃኑ በድሬዳዋ ቀላል የማይባሉት የትራንስፖርት አገልግሎት ሰጪዎች የድጎማ ተጠቃሚ አለመሆናቸውን አምነው፣ ችግሩ ግን ከራሳቸው ከአሽከርካሪዎቹ ከነዳጅ ማደያዎች እንዲሁም ከቴሌ አገልግሎት ጋር የተያያዘ ነው ይላሉ።
እነሱ ያ ነው አሁን እነሱ ፍላጎት ኖሯቸው ወደዛ ሄዶ ማደያዎችን እየጠየቁ አይደለም። አንድ ሁለተኛ ደግሞ የክፍያ ስርዓቱ በቴሌ ስርዓት ነው። እዛ ቴሌ ብር ላይ ዲፖዚት ማድረግ አለብን፣ ፓስወርድን አክቲቭ ማድረግ አለብን፣ ኢቨን ሄደ መጠየቅ አለብን እኮ። አሁን እኛ ይሄንን እንደዚህ አይነት ችግር የሚፈጥር ማደያ ካለ ነገሩን ብለናል። ወዲያው ኢሚዲየትሊ ሄደን እነሱን የምንጠይቀው ያን ነዳጅ እንዲቀዱላቸው፣ ግን ስንሄድ ማንም ይጠይቀን የለም። ሁሉም ቀርቶ የመሄድ ጉዳይ ነው። ያ ምንድነው ጫና እየፈጠረ ያለው? ታሪፍ ላይ ነው ጫና እየፈጠረ ያለው። ስለዚህ እኛ ምንድነው የታሪፍ ቁጥጥሩን አጠናክረን መሄድ አለብን። አንድ ነው እሱ ወስነናል። ይሄ ቤንዚን አቅርቦትን በሚመለከት ማደያዎች ፍላጎት የላቸው። አንድ ማደያ ላይ በ15 ቀን ነው፣ ሁለተኛ ማደያ በተራ በተራ ማለት ነው፣ በተራ በተራ ነው የሚያዙት። ስለዚህ ይሄ አንድ ማደያ ላይ ዛሬ ተከፈተ ስርዓት ሲደረግ እዛው ማደያ ላይ ሰልፍ ነው፣ ሁልጊዜ ሰልፍ ነው። ሌሎች ማደያዎች አያዙም። ለምንድን ነው በዚህ በነዳጅ ድጎማ ስርዓቱ ላይ አይደለም፣ በዚህ በቤንዚን አቅርቦት ላይ አይፈልጉትም። ይሄን ስርዓት ትርፍም የለንም ነው እነሱ የሚሉት፣ እንዘጋዋለን የሚል ማደያ አለ። ስለዚህ ይሄ መንግስት የተሰጠውን አቅጣጫ ህብረተሰቡን ተጠቃሚ እንዲደረግ የተደረገውን አቅጣጫ እነሱን በጋራ እንዲፈጽሙ የተለያዩ መድረኮችን ፈጥረን የማስገደድሉ ስራ ተሰርቷል። አሁንም አቅርቦቱን ካላሻሻሉት ሁልጊዜ ማደያዎች ላይ ሰልፍ የሚሆን ከሆነ ይሄም አስቸጋሪ ነው የሚሆነው። ከቴሌ ጋርም በተያያዘ ከኔትወርክ ግብያት በተያያዘ በርካታ ችግሮች አሉ። እኛ
መንግስት ባለፉት 3 ወራት የትራንስፖርት አገልግሎት የሚሰጡና በድጎማ ስርዓቱ የታቀፉ 65,000 ገደማ ተሽከርካሪዎችን ለመደጎም 310 ሚሊዮን ብር ማውጣቱን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ሚኒስትር ዴኤታው አቶ ተሻለ በሉ ለአሜሪካ ድምፅ እንዳስታወቁት በድጎማ መርሃ ግብሩ አፈጻጸም ላይ ግን ወጥነት የለም።
ባክፔ ለመክፈል ሬዲ ነው። አንዳንዶቹ በትራክ ውስጥ በቴሌ ብር አይደለ እየተካሄደ ያለው እሱን ነገር ውስጥ ገብተው አክሽን ያልወሰዱ አሉ። አንዳንድ ማዲያዎችም ችግር ነበረባቸው። አገር ደረጃ ናሙና ሰብስበው እንዲመጡ ቲም አዋቅረን አልከን ነበር። ትላንትና ነው ሪፖርት የደረሰን ክፍተቶች እንዳሉ አሉ። አንዳንዱ የታለመለት ድጎማም ወስዶ ታሪኩን ያላስተካከለ አለ። አንዳንዱ ደግሞ እንደ ባጃጅ የመሳሰሉት ነገሮች ወደ ትራክ ያላስገባ ሪጅን አለ። እነኚህ ነገሮች በጋራ ከሪጅኖች ጋር ሆነን ነው መሰራውኛ። ስለዚህ ወጥ አፈጻጸም እንደሌለ ትላንትና ተገምግሟል። ሶ ስትሮንግ የሆነ አቅጣጫ እያስቀመጥን ነው ያለ ነው። መንግስት ዋንስ ድጎማ ያወጣው በዝቅተኛ ገቢ ያለው ህብረተሰብ ክፍል በታሪፍ እንዳይጨናነቅ ነው።
ሚኒስትር ዴታው አክለውም በርካታ የህዝብ ትራንስፖርት አገልግሎት ሰጪዎች በድጎማ ያልታቀፉበት ሁኔታ ቢኖር እንኳ የዋጋ ታሪፍ እንጨምራለን ማለት አይችሉም ብለዋል። በአፈጻጸም የቀሩ ክፍተቶች ካሉም ተስተካክሎ ሁሉም በድጎማ መርሃ ግብሩ መታቀፉ ጠቃሚ ነው ብለዋል። የነዳጅ አቅርቦት እጥረትን በተመለከተም ለሀገሪቱ በቂ ነዳጅ እየቀረበ እንዳለ የተናገሩት ሚኒስትር ዴታው በየከተሞቹ ያሉ ማደያዎችን በመቆጣጠር በህጋዊ መንገድ ብቻ ነዳጅ እንዲያቀርቡ ማድረግ የየከተሞቹ ኃላፊነት ነው ብለዋል። በህገወጥ መንገድ ወደ ጎረቤት ሀገራት ይወጣ የነበረው የነዳጅ ውጤት ላይም ከፍተኛ መሻሻል መኖሩን ጨምረው ገልጸዋል። መንግስት ለነዳጅ ድጎማ የሚያወጣው በቢሊዮን የሚቆጠር ብር የሀገሪቱን ኢኮኖሚ እየጎዳ በመሆኑ ነዳጅን ቀስ በቀስ ከድጎማ ለማላቀቅ ታስበው ሁለት አይነት የክፍያ ስርዓት የተጀመረው ባለፈው ሐምሌ ነበር። ሁለቱም አይነት ክፍያዎች የመንግስት ድጎማ የሚደረግባቸው ቢሆንም ለህዝብ ትራንስፖርት አገልግሎት የሚሰጡት ግን ከፍ ያለ ድጎማ ተመድቦላቸዋል። ኢትዮጵያ ባሳለፍነው የበጀት ዓመትና እስካሁንም ድረስ ከ30% በላይ የዋጋ ግሽበት እያስተናገደች ባለችበት ሁኔታ ይህን እርምጃ መውሰዱ ተገቢ ነው ወይ ስንል ጥያቄ ያቀረብንላቸው የንግድና ቀጠናዊ ትስስር ሚኒስትር ዴኤታው አቶ ተሻለ በሉ እርምጃው የተወሰነ ተጽዕኖ እንዳለው አምነው፣ ሆኖም ባለመደጎም ከሚመጣው ጉዳት አንጻር የተሻለ ነው ብለዋል። ስለ ጉዳዩ አስተያየት የጠየቅናቸው የኢትዮጵያ የኢኮኖሚክስ ባለሙያዎች ማህበር ምክትል ሊቀመንበር ዶክተር ለማ ጉዲሳ በሰጡት አጭር ጽሑፍ ምላሽ የኢትዮጵያ ችግር ዋጋ ግሽበት ብቻ አይደለም ብለዋል። ይልቁንም የበጀት እጥረትና ከፍተኛ ብድር የምጣኔ ሀብቶች ፈተናዎች ናቸው ያሉት ዶክተር ለማ መንግስት የነዳጅ ድጎማውን ባይቀንስ ጠቃሚ እንደሆነ ሳይረዳው ቀርቶ ሳይሆን የበጀት እጥረቱና የብድር ጫናውን ማስተንፈስ ስላለበት የወሰደው እርምጃ ነው ሲሉ የመንግስትን እርምጃ ደግፈዋል። የነዳጅ ዋጋው አሁን ባለበት ከቀጠለ በአመቱ መጨረሻ ላይ ለነዳጅ ድጎማ መንግስት እስከ 15 ቢሊዮን ብር ሊያወጣ እንደሚችል የንግድና ቀጠናዊ ትስስር ሚኒስቴር ያወጣው መግለጫ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
አዲሱን 2015 ዓመተ ምህረት ይዞ የገባው መስከረም የተለያዩ በዓሎች የሚከበሩበት ወር ነው። በርካቶች የእሬቻ በዓልን ለማክበር እየተዘጋጁ ባሉበት ወቅት ደግሞ በተለያዩ የኢትዮጵያ አካባቢዎች በድምቀት የተከበረው የመስቀል ደመራ በዓል በአንዳንድ የሀገሪቱ አካባቢዎችም አሁንም እየተከበረ ነው። ክብረ በዓሉ ለየት ባለ ሁኔታ ደምቆ ከሚከበርባቸው አካባቢዎች ውስጥ አንዱ በሆነው በጋሞ ዞን ለምሳሌ ጠቅላላይ አከባበሩ ሁለት አይነት መልኮች አሉት። አንደኛው ሃይማኖታዊ ሲሆን ሌላኛው ባህላዊ ነው። ወደ ስፍራው አቅንቶ የነበረው የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ማህበራዊ መስተጋብሩ ጎልቶ የሚወጣበትን የጋሞ ልዩ የመስቀል አከባበር የሚያስቃኝ ዘገባ እንደዚህ አቀናብሮ ይዞ ቀርቧል።
የጋሞ ዞኑ የመስቀል ደመራ በዓል የውማስቃላ የተባለ እንደ ዘመን መለወጫ ክብረ በዓልም ይከበራል። ከአርባ ምንጭ በ23 ኪሎ ሜትር ወጣ ብሎ በዶርዘ መንደር የሚከናወነው የወል የእርድ ሥነ ሥርዓት ደግሞ በዞኑ እስከ መስከረም ባቻ የሚዘልቀውን የመስቀል በዓልን ልዩ ገጽታ ላብሷል። የአሜሪካ ድምፅ በጋሞ ዞን ዶርዘ መንደር ተገኝቶ ሥነ ሥርዓቱን ተከታትሏል። በዓሉ የሚከበረው ዓመቱን ሙሉ በተደረገ ዝግጅትና በተቆጠበ ገንዘብ ነው። ከዚያም በዓሉ ቀናት ሲቀሩት ከሚቆመው የእብዶች ገበያ ከሚሰኝ ገበያ በሺዎች የሚቆጠሩ ሰንጋዎች ይገዛሉ። የዞኑ ተወላጆች እንደገለጹት የተገዙ ሰንጋዎች ዶርዜ ቦዳ በሚባለውና ሁሉም ወደሚሰበሰበት ሜዳ ይወሰዱና የወል የእርድ ስነ ስርዓት ካሄዳል። በመቀጠልም ሙሉ የበሰው አባላት በተገኙበት ይበላል ይጣጣል። ምክንያቱም ይህ በአመት አንድ የሚከበረው የዮማስቀላ በዓል ነውና አሮጌውን ሸኝተው አዲሱን አመት የሚቀበሉበት የምስጋና በዓል።
አቶ ይልማ ሽኖ ባላለው ይህንን በዓል እንደ በዓል የምናየው በዚህ እንደምታዩት ሁሉ በየቤተሰቡ በየጎረቤቱ በየቅርጫው ተመድቦ በየባህላቸው እንቅስቃሴያቸውን አድርገው እዚህ የምታዩትን ሴሪሞኒ እንደዚሁ እንደምታዩት ሆኖ አሁን እዚህ 10 መደብ ተመድቦ 10 ሰዎች ያዘጋጁት የአንድ ከብት ቅርጫ ነው። ይህንን ቅርጫ ቤተሰብ የሆኑ ሰዎች አካባቢ ላይ ያሉ ጎረቤታሞች ጓደኛሞች ተሰባስቦ ሴቶቻቸው ሚስቶቻቸው እዚህ መጥተው ተቀምጠዋል። ባሎቻቸው በዛ በኩል ከብቱን አርደው ቅርጫውን እየመደቡ ነው ያሉት። ይሄ መደብ ሲያበቃ ደግሞ እዚህ ጋር የምታያቸው ባለቤቶቻቸው ናቸው በሙሉ ቀጥታ በዚህ መልኩ ልክ ተቀናጅተው እቃውን እንደሰበሰቡ ይህንን ፕሮግራም እንደጨረሱ ጠላውን ጠጥተው ዘፍነው ከዚህ ተነስተው በዘፈን ወደ ቤታቸው ይላሉ። ቤት ሄደው ከሚመገቡት በላይ በዚህ ባህል መሰረት እዚህ ገበያ ላይ የሚበሉት በታላቅነት የሚታይና ባህሉን የሚያስከብር ሆኖ ለዘመናት የኖረ ነው።
ደጋሞች ዘንድ የዘመን መለወጫ ተደርጎ በደማቅ ሁኔታ የሚከበረው ይህ በዓል ታዲያም ወዳጅ ቤተሰብ ዘመድ አዝማሮችን በአመት አንድ የሚያሰባስብና የሚያገናኝ በጎ አጋጣሚ ተደርጎ ይወሰዳል። ምክንያቱም በዚህ ስነ ስርዓት ላይ ከመገኘት ወደኋላ የሚል ሰው የለም።
በላልታዬ አምብርቆ ባላለሁ
ዮማስካላ
አባ ጋሴስ
እንዴ ነው ባሉ
ባሉ በጣም እኔ ከረጅም አመት በኋላ ነው ያየሁት። በስራ ምክንያት አገር መከላከያ ሰራዊት ነበርኩ። ጡረታ አስቀምጦ ውጪም አገር ውስጥም አብይ ምናምን ነበርኩ። አንድ 4-5 አመት አላየሁም ነበር። ድባቡ የዘንድሮ በጣም ደስ በሚል ሁኔታ አግኝቼዋለሁ።
ፌቨን ባላለሁ የአርባ ምንጭ ልጅ ነኝ።
ስሜ ሳምራዊ ታደለ ይባላል። የመጣሁት ከአርባ ምንጭ ነው።
አሁን ያላችሁት እዚህ ዶርዜ መንደር ነው። ለምንድን መጣችሁት?
በዓሉን ለማክበር።
እንዴት ነው በዓሉ? ሁሌ ትመጣላችሁ? ምንድን ደስ የሚያሰኛችሁ?
አዎ እዚህ ያው በተለምዶ በአሪፍ ሁኔታ ነው የሚከበረው። ካሉት ከተማዎች በተለይ መስቀል በማክበር በጣም ይታወቃል። እንትንም ዶርዜ መንደር ማለት ነው። እና ሁሌ እዚህ እየመጣን ነው የምናከብረው። እንደምታየው በጣም በአስገራሚ ሁኔታ የሚከበረው።
ምንድናቸው አስገራሚ ብለሽ የምታስቢያቸው? አንቺ ምንድ የምታያቸው ነገሮች ደስ የሚሉሽ?
ባህሉ በጣም አስገራሚ ነው። ደስ ይላል። ሰው ተሰባስቦ በቃ እንዴት ብዬ ነገር በጣም ነው ደስ የሚለው።
ኩሩ ገመዳ ይባላለሁ። በጣም ደስ የሚል በዓል ነው የዛሬ። ለምን አንድ ሁከት ሳይኖር ችግር ሳይኖር በሰላም ይሄ መከናወኑ በእግዚአብሔር ስም የሚያስመሰግን ስለሆነ በጣም ደስ ብሎኛል። እኔን
የበዓሉን አከባበር ለመጎብኘትና ለመታደም ራቅ ካሉ አካባቢዎች የሚመጡ እንግዶችም ጥቂቶች አይደሉም።
ሙሉ ስሜ ሰብለ ዘውድ እባላለሁ። የባህል አምባሳደር ነኝ። ከአማራ ክልል ከባህር ዳር ከተማ ነው የመጣው። ነጮችም አሉ አበሾችም አለን። በጣም እግዚአብሔር ይመስገን በጣም ደስ የሚል የመስቀል አከባበር ነው እያከበርን ያለ ነው። ዶርዜ በዚህ አይታማም። ይሄው ወተት ይዣለሁ። ማድጋ ውስጥም ወተት አለ። ስጋ በቃ በሽ በሽ ነው ያለ። በጣም ብዙ ፍሪዳ ነው የታረደው። ከ4000 በላይ ባልሳሳት በቃ ከዛ እስከዚህ ስዞር ስጋ ብቻ ነው ያለው። ለየት የሚያደርገው የዶርዜ መስቀል እንደምታዩ ነው። በቃ በፍቅር ነው የሚያልቀው በዓሉ። በቃ ከመጀመሪያ እስከ መጨረሻው እናቶች፣ አባቶች፣ ወጣቶች፣ ህጻናቶች፣ አዛውንቶች ሁሉም በፍቅር ስጋው ይታረዳል። እዛው ያልቃል። ደግሞ ድጋሚ ሌላኛው ቦታ ይተዳለ። አሁንም ስጋ ተበላለ፣ ወተት ጠጣለ፣ ቦርድ አለ፣ አረቄ አለ፣ ጠጅ አለ፣ ጠላ አለ። የሌለ ነገር የለም። በቃ በጣም በሚያምር ባህላዊ ክንዋኔ፣ በሚያምር ጭፈራ፣ በሚያምር ኢትዮጵያዊ መንፈስ ሁሉን ብሔር ብሔረሰብ የምታገኝበት ሁሉን ኢትዮጵያዊ ነገር የምታገኝበት ነው ዶርዜና። ለዛ ነው ሁሌም መቅረት የማልፈልገው። እኔ
ለበዓሉ ዝግጅት የሚደረገውም መስከረም እንደባተ መሆኑን ነው።
ለአመት አክሲዮን ይጣላል። ለተለያየ ከብት ግዢ፣ ለተለያየ ነገር የሚውል ምክንያቱም አክሲዮን ነው የሚባለው። ምክንያቱም የአመት አክሲዮን ይጣላል። ያቺ በየወሯን ትጣላለች። በየሳምንቷ በሳምንት በሳምንት የምትጣል ነች። በአመት ያቺ ትወጣለች። ለከብት ግዢና ለተለያየ ነገር ነው የሚውለው።
በዓሉ ከመብላትና ከመጠጣት ባለፈ የተጠፋፉ ወላጆች፣ የልጅነት አብሮ አደጎች የሚጠያየቁበትም ጭምር ነው።
ጀመር ማን እንደበለርሶ?
ወይዘሮ አሰገደች መሰለ።
የት ነው የምኖሩት?
ዶርዘላካ።
አሁን ይሄ ቦታ ምን ይባላል?
ቦታው ገበያ፣ ዶርዘ ገበያ ይባላል። ኡሳና እኔን ከልጅነትን ዛሬና ነገን ተወለደን ለዛው ያደገ ሀገር ነን። ኡሳ እዚህ ናት። እኔ ድላ ነኝ። የበዓሉ ለማየት ነው የምመጣው። ድላ ነኝ። በ71-72 ዓመተ ምህረት አብሬ ጓደኛዬን አብሬ ሙሽራ ነኝ። ኡሳና እኔን ተለይተን ተቆየን። ስለዚህ ከሷ እየጠየኩን
እኔ አዲስ ገብረ መድህን ይባላል።
እንኳን አደረሰው።
እንኳን አብሮ አደረሰ።
ዮ ማስካላ።
ዮ ማስካላ።
ዮ ማስካላ።
ዮ ማስካላ።
የዮ መስቀል በዓል የተለያዩ ትርጉም ያላቸው ባህላዊ ስነ ስርዓቶች የሚፈጸምበት ጭምር መሆኑን የባህል ባለሙያዎች ገልጻሉ። በተለይ ሴቶች በሰፊው የሚሳተፉበት እንደሆነ ይናገራሉ። ሴቶች ነጻነትና እኩል መብት የሚያገኙበት መሆኑን ይጠቅሳሉ። በአመቱ ያገቡ ሴቶች በትዳር አጋሮቻቸው የሚደረግላቸውን እንክብካቤ የሚያስመሰክሩበት ስነ ስርዓት የበዓሉ አንድ አካል መሆኑን ባለሙያዎች አብራርቷል። የዞኑ ተወላጆች እንደምሉት ኢለቱ የቤት እንስሳትም ነጻነታቸው የሚረጋገጥበት ነው። ካሎ ተብሎ አመቱን ሙሉ በተጠበቀ ግጦሽ ውስጥ ይሰማራሉ። የመስቀል በዓል ደምቆ ከሚከበርባቸው አካባቢዎች ውስጥ አንዱ በሆነው በጋሞ ዞን በዓሉ ሁለት መልክ አለው፤ ሃይማኖታዊና ባህላዊ።
መሰረት ሞላ እባላለሁ። አዎ፣ እኛ ጋር በጣም ደመቅ ይላል። ያው የጋሞ ዘመን መለወጫ በዓልም ስለሆነ አንድ ላይ ለዛ በጣም ደመቅ ይላል።
በኋላም ማምሻውን የተደመረው ደመራ ይለኮሳል። ደስታቸውን ይገልጻሉ። ዮ ማስቀላም ከዘመን መለወጫ በዓልም ያልፋል። በዓሉ ወንድማማችነት፣ አብሮነት፣ ይቅርታ፣ ፍቅርና ምስጋና የሚጎላበትም ነው። እስከ ያዝነው ወር መጨረሻ እየተከበረ የሚዘልቀው ይኸው በዓል መጥፎ የተባሉ ነገሮችና አሮጌው ዓመት በሚሸኝበት ውርጨ በሚባል ባህላዊ ሥርዓትም ይቋጫል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ አርባ ምንጭ።
ወደ ተከታዩ ዘገባ ስናልፍ ከስደት አስቸጋሪ ኑሮ ወደ ሀገራቸው የተመለሱ ኢትዮጵያውያን መካከል የተወሰኑት ለከፍተኛ ችግር እየተዳረጉ መሆኑን ተናግረዋል። ለመስራት ፍላጎቱና ብቆቱ ያለን በመንግስትም ሆነ በማህበረሰቡ ዘንድ እምነት ሊጣልብን ባለመቻሉ ለሞራል ስብራትና ለኢኮኖሚ ችግር እንደተጋለጡም ይናገራሉ። ለዚህም ማሳያ አስቴር ምስጋና በባህር ዳር ከተማ ኑሮ በሀገር የሚሰኝ ማህበር አቋቁመው ውጣ ውረዶችን በጋራ ለመጋፈጥ እየሞከሩ ያሉ ወጣቶች ጋር ቆይታ አድርጋለች። ዘገባውን ሰምተን እንመለስ።
ወጣት ዝናሽ ብዙ እንዳለው ከአምስት ዓመታት በላይ በአረብ ሀገር በስደት ኑሮ ያለው ትላለች። እዚህ ሀገር ቤት ውስጥ እያለችም ተምራ ተመርቃ በአንድ የግል ድርጅት ውስጥም ትሰራ እንደነበር ትናገራለች። ኑሮ አልሞላ ሲል ስደት መምረጧንም ታዋሳለች።
አሰሬ ከልጇ ልጅ ቤት ታሰራኛለች። እያሳሳቀች እቺ እንደ ሳት ናት ዘይ ናር ነው የምትል እኔ በሌለሁበት ናር ማለት እሳት ማለት ነው። ጎበዝ ናት ትላለች። እኔ ስመጣ ደግሞ አንቺ ሰነፍ ነሽ እንደ ከላይ አይደለሽም ትለኛለች። እያሳሳቀች እያታላለች ከእሷ ቤት አልፎ ከልጇ ቤት አሰርታኛለች። እኔ ግን ያሉኑ ነገር ተወጥቼ ነው የመጣሁት። እዚህ ስመጣ ደግሞ ተስፋ አልቆረጥኩም። በእርግጥ ስራ የለኝም። ቤት ተከራይቼ ነው የምኖረው። ገንዘቤን ጨርሻለሁ። የጨረስኩትን ለቤተሰቦቼ ነው ብዙ ነገር ያደረግኩት። ግን ደግሞ ነገ ከነገ ወዲያ የሆነ ነገር እንዲኖረኝ ይፈልጋል። ጉልበት አለኝ፣ ኢቨን ዲግሪ አለኝ። ከተመለስኩ በኋላ ዲግሪን ተምሬያለሁ እና ግን የስራ እድል የለኝም።
ዝናሽን የመሳሰሉ ከተለያዩ የአረብ ሀገራት የተመለሱ በባህር ዳርና በአካባቢዋ የሚኖሩ ከሰባ በላይ የሚሆኑ ሴቶች ኑሮ በሀገሬ የሚል ማህበር ከሰሞኑ መስርተዋል። የማህበሩ መስራቾች ወይዘሮ ፋሲካ ወለና ዝናሽ ብዙ እንዳላማው ስለ ማህበሩ ዓላማ እንዲህ ብለዋል።
እውቅና ለማግኘት ከስምንት ዓመት በላይ ለፍተናል፣ አላገኘንም። ስንበታተንም ስንገናኝም ባለቀ ሰዓት አሁን እውቅና አግኝተናል። የማህበሩም ዓላማ እንግዲህ ብዙ ጊዜ በእኛ አካባቢ ስደት ይበዛል። አዎ ተሰደናል። እንሰራለን፣ እንለወጣለን ብለን ሂደናል። እንዳሰብነው አላገኘንም። ባላገኘንበት ሰዓት ደግሞ መንግስት ወደ ሀገራችሁ ግቡ ባለበት ሰዓት ተመልሰናል። ግን ከተመለስን በኋላ የተመቻቸ ህይወት አላገኘንም።
ብዙ ጓደኞቻችን በየቦታው የተለያየ ቦታ ላይ የደረሱ ጓደኞቻችን አሉ። ቤት ዘግተው የተቀመጡ አሉ። እነሱን በማሰብ ነው ይህን ማህበር የመሰረትነው።
እኛውን ተሰባስበናል። ላልተሰባሰቡት ደግሞ ድምጽ ለመሆን ነው እኛውን አላማችን የመጣ ነው ማለት ነው። ብዙ ያልተሰባሰቡ ሰዎች አሉ በየቤታቸው የስነ ልቦና የገንዘብ የምን ችግር ገጥሟቸው ስንት ነገር እንደማያውቁ ቤታቸው የተቀመጡ ብዙ ሰዎች አሉ። እና እነሱንም እናግዛለን ብለን ነው እኛውን እዚህ ቦታ ላይ የተሰባሰብነው።
ከስደት ተመላሾቹ ስለ ማህበራቸውና በውስጣቸው ያለውን እምቃቅም ለመግለጽ ለጋዜጠኞች ባዘጋጁት ማድረክ ላይ እንደገለጹት በማህበረሰቡም ሆነ በመንግስት በኩል ይሰራሉ ተብሎ እምነት እንዳልተጣለባቸው ይህም ፈተና እንደሆነባቸው ገልጸዋል። መራዊት ምስጋናውና ሁሉ አገርሽ በእውቀት ይህንን እንዲህ አብራርተውታል።
መስራት እንችላለን። የመስራት አቅሙ 100% አለን። ምክንያቱም ከሀገር ውጭ ስንወጣ ከ18 ሰዓትና ከዛ በላይ ሰርተን ነው እምንውለው እናድረው። ሰው ከሀገራችን ላይ ግን 18 ሰዓት በነጠቀመበት ብዙ ለውጥ ለቤተሰብ ብሎም ለሀገር እንጠቅማለን ብዬ አስባለሁ። ተደማጭነት የለንም። ተደማጭነት የለንም ምክንያት ደግሞ 50-50 ነው ይባሉ ንግግሮች አሉ። ይሄን ነገር መቅረፍ እንድንችል ሚዲያዎችም እድልን ቢከፍቱልን።
ስደት ላይ ከ5 አመት በላይ ሁላችንም ብንሰራ በአገራችን ብዙ ችግር አለብን። ብዙ ስሞች ይሰጡናል። ከስሞችም አልፎ እኛ ሙሉ ሰው እንደሆን የማያምን ሰው አለ። ሴትነታችንን በውስጣቸው የማያምኑ አለ። ግን እኛ ሙሉ ሰው ነን። እዚህ ጋር ብዙ ፈተና አይተን ብዙ መስዋዕት ከፍለን በሰው ሀገር ስደት የቆየን ሰው ነን። በአገራችን ደግሞ ብዙ ተስፋ አለን። ያው ይሄን ማህበር አሁን አቋቁመናል እህቶቻችን ድምጻቸውን ለማሰማት። ከዚህ በኋላ ደግሞ ያው ቤት ውስጥ ያሉ እንደኛ እንዲህ እናንተን አግኝተው ማውራት ያልቻሉ መስራት የማይችሉ አይናቸው ሁሉ የተሳወረ አለ። ገበያ ላይ ብትገቡ ብቅልና ጥንጁት ሽጠው ነው የሚያድሩት። ግን በስደት ቆይተው ምንም ነገር የሌላቸው ብራቸው ባጋጣሚ በቤተሰብ የተበላ አለ፣ በፍቅረኛም ሆነ በእህት ወንድም የተበላ አለ። ምንም ነገር የሌላቸው ማለት ነው። ይሄን ማህበሩን የመሰረት ነው እነሱን ታሳቢ አድርገን የእህቶቻችን ድምፅ ለማሰማት የህብረተሰቡን ግንዛቤ ለመፍጠር
ወደ ባህር ዳር ከተማ አስተዳደር ስራና ስልጠና መምሪያ የስምሪት ማስፋፊያ መምሪያ ኃላፊ ወደ ሆኑት ወደ አቶ ዘውዱ ደሳለኝ ከስደት ተመላሾቹ ያነሱትን ጥያቄ ይዘን ወደ ቢሮአቸው ሄደን ነበር። እርሳቸው እንደሚሉት በመንግስት በኩል አስፈላጊው ድጋፍ እየተሰጠ ነው፣ ደግሞ መሰጠቱ ይቀጥላል ብለዋል።
እንደ ባህር ዳር ከተማ አስተዳደር በርካታ ተመላሾች እኛ ጋር ይመዘገባሉ። ከተመዘገቡ በኋላ ወደ ክፍለ ከተማ እንልካቸዋለን። ክፍለ ከተማ ደግሞ የመስሪያ ቦታ እና ስልጠና እንዲያገኙ ልክ እንደ አካል ጉዳተኞች እንደ አረጋውያን የተለየ ኮታ በመስጠት ተጠቃሚ እንዲያደርጉ እየሰራ ነው። ባለፈው ዓመት ብቻ ከ200 ያላነሱ ተመላሾችን የተለያዩ ስልጠናዎችና መነሻ ካፒታል እንዲያገኙ የማድረግ ስራ ሲሰራ ቆይቷል። አሁንም በዚህ በጀት ዓመትም በተለይ ከአጋር ጋር በመሆን አሁንም ወደ 73 ልጆች የሙያ ስልጠና ላይ ይገኛሉ። እነኙ ተመላሾች ማለት ነው። አሁን ደግሞ ከእስር ቤት እየተመለሱ ያሉትን አስቸኳይ ድጋፍ የሚያስፈልጋቸውን የመለየት ስራ እየተሰራ የስልጠናና የመነሻ ካፒታል እንዲያገኙ ጎን ለጎን እየተሰራ የሚገኝበት ሁኔታ አለ።
ድጋፍ ካገኙት ከስደት ተመላሽ ዜጎች መካከል የተሰጡት የመስሪያ ቦታ ምቹ እንዳልሆነ ይናገራሉ።
ተብሎ የሚሰጣቸው አሉ። የስደት ተመላሽ ተብሎ የተሰጣቸውም ይኖራሉ። ጣቸውም ውጭ ነው። መሰረተ ልማት በጭራሽ ያልተሟላበትና ስማቸው ብቻ ፋይል ላይ ያለ ነው። ይህን ነገር ቢስተካከልልን።
ለዚህ ቅሬታ አቶ ዘውዱ ደሳለኝ ምላሽ አላቸው።
እነኝ ያነሳሻቸው ማህበር መሰረተው እየተንቀሳቀሱ ያሉት ከነሱ ውስጥም ከዚህ በፊት ድጋፍ ያገኙዋሉ፣ ስልጠና ያገኙዋሉ፣ የስራ ቦታ ያገኙዋሉ። ግን ያው በተደጋጋሚ የመጠየቅ ሁኔታዎች ይታያሉ። አንዳንዴ እኛ ሀገር ላይ የሪሶርስ ችግርም አለ እና ያለችውን አጋጣሚ ተጠቅሞ ደግሞ የሚመጣም ተመላሽ አለ። በርካታ ስደት ተመላሾች በህገወጥ መንገድ በሰው ሀገር ላይ የሚኖሩ እስካሉ ድረስ መንግስትም እነሱን የመመለሱን ስራ እየሰራ እስካለ ድረስ እነኛም እህቶቻቸው ደግሞ ድጋፍ ያስፈልጋቸዋል እና የሚያገኟትን ትንሽ አጋጣሚ ተጠቅሞ መለወጥ ካልቻሉ ሁል ጊዜ መደገፍም ያው አስቸጋሪ ነው የሚሆነው ለመንግስት።
የውጭ ጉዳይ ሚኒስቴር በቅርቡ ባወጣው መረጃ እስካሁን በተለያዩ ችግሮች ውስጥ የሚገኙ 71,000 የሚሆኑ ዜጎች ከሳውዲ አረቢያ እና ከሌሎች ሀገሮች መመለሳቸውንና ከእነዚህ ውስጥ አብዛኛዎቹ ሴቶችና ህጻናት መሆናቸውን አሳውቋል። ለአሜሪካ ድምጽ አስቴር ምስጋናው
የአሜሪካ ድምጽ የአማርኛው አገልግሎት ዘወትር በየለቱ ከሰኞ እስከ እሁድ ከምሽቱ 3 ሰዓት ላይ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 በየለቱ ከአሜሪካ ድምጽ ይደመጣል። ዝግጅቶቻችንን ከመደበኛው የሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ አት ቪኦኤ አምሃሪክ እንዲሁም በትዊተር ሃሽታግ ቪኦኤ አምሃሪክ ላይ ይገኛል። አስተያየቶቻችሁን በእነዚህ ማቅረብ ትችላላችሁ። ለምሽቱ ያዝነውን ዝግጅት በዚሁ አጠናቀናል። ከአቀናባሪ ኤልያስ አስማረ ዋና አዘጋጅ አሉላ ከበደ ጋር ሳስተናግዳችሁ ምሽት ስመኝሽ የቆየ ነበርኩኝ። አብራችሁን ስለቆያችሁ እናመሰግናለን። ደህና ደሩ። Thank you.